ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በሰው ሰራሽ አእምሮ እየታገዘ የእንግሊዝኛ ንግግርን ወደ ትግርኛ ቋንቋ ለመመለስ የሚያስችል የኮምፒውተር መተግበሪያ በአምስት ኤርትራውያን የኮምፒውተር ኢንጂነሪንግ ምሩቃን ከሰሞኑ ይፋ ተደርጓል። በዚህ ጉዳይ ላይ ብርሃነ በርሀ ቀጣዩን ዘገባ ያጋራናል።
አምስቱ የትርጉም የኮምፒውተር መተግበሪያ ባለቤቶች ናኦድ ብርሃነ፣ ራሄል ሀብተ፣ ሜሮን ሀብተ ሚካኤል፣ ናትናኤል ካሳይ እና ሜሮን ሚካኤል ይባላሉ። ሜሮን ሚካኤል ለአሜሪካ ድምፅ እንደተናገረው የኮምፒውተር መተግበሪያ ማሽኑ የከፍተኛ ተቋም ትምህርታቸውን በ2015 ሲያጠናቀቁ ለመመረቅ የሰሩት ፕሮጀክት ግኝት ነው። የፕሮጀክት ሀሳቡን መነሻና ዋና ዓላማውን አስመልክቶ ሜሮን ሚካኤል ሲያስረዳ
የትርጉም ሶፍትዌሩን የሰራንበት ዋና ዓላማ በትግርኛና እንግሊዝኛ ቋንቋዎች ተናጋሪዎች መካከል ያለውን ተግባቦት ለማቀላጠፍ፣ በትርጉም ስራ ሂደት ያለውን ያለመረዳዳት እንቅፋትና ጫና ለመቅረፍ ነው። ለፈጠራ ስራው የተነሳሳነውም በውጭ ለሚኖሩ ትውልድ ኤርትራውያንና ትግርኛን ለማወቅ ለሚፈልጉ ሌሎች ዜጎች በማስተማሪያነት እንዲያግዝ በማሰብ ነው። ይህ የትግርኛ ቋንቋን በዓለም አቀፍ ደረጃ ለማስተዋወቅ የራሱ አስተዋጽኦ አለው።
Thanks to all who have participated in our work.
Misgana nkhullu sirah tesatfo.
Software ba hulet menged yeqwanqwa millesawun endemisara Meron yabrarral.
አደግ ቀጥታው ሐጅን ሐር መልኤ
የመጀመሪያው ገጽ በተዘጋጀው ድምጽ መቅረጫ እንዲተረጎምልን የፈለግነው የእንግሊዝኛ አረፍተ ነገር በድምጽ ቅርጽ ለመተርጎም የሚያስችለን ነው። ሁለተኛው መንገድ ደግሞ በኮምፒውተሩ ላይ አስቀድሞ በእንግሊዝኛ ድምጽ ተቀርጾ ከተዘጋጀው ፋይል የፈለግነውን መርጠን ለመተርጎም በተዘጋጀው ገጽ ውስጥ በማስገባት ለመመለስ የሚያስችለን ነው።
ሌላው የፈጠራ ስራው ባለቤት ናኦድ ብርሃነ በበኩሉ ሶፍትዌሩ ያስገኛል ያላቸውን ልዩ ልዩ ጠቀሜታዎች ይገልጻል።
አገር ጎብኚዎች ከትግርኛ ተናጋሪው ዜጋ ጋር እንዲግባቡ ይረዳል። እንደ ፍርድ ቤትና ኤምባሲ በመሳሰሉ ቦታዎች እንዲሁም በእንግሊዝኛ በድምፅ የተዘጋጁ መጽሐፎችን፣ ሰነዶችን፣ ጥንታዊ ጽሑፎችን፣ ፊልሞችን ወደ ትግርኛ ለመመለስ ለሚሹ ሁሉ ትልቅ አገልግሎት ይሰጣል።
ቴክኖሎጂው ለመጀመሪያ ጊዜ ይፋ የተደረገው እንደ ኤውሮጳውያኑ አቆጣጠር በ2019-20 ዓ.ም እንደነበረ የሚያወሳው ናኦድ ከጉግል ድራይቭ ቀጥሎ በሴማዊ ቋንቋ የተሞከረ ቀዳሚ ስራ እንደሆነ አመልክቷል።
ቀደም ሲል የነበረው ቴክኖሎጂ እንግሊዝኛ ንግግርን ወይንም ድምፅን ለመተርጎም መጀመሪያ የተፈለገውን ቋንቋ በጽሑፍ የማስፈርና ጽሑፉን ወደ ድምፅ የመቀየር ሶስት የአሰራር ደረጃ የሚከተል ነበረ። ጉግል ድራይቭ ግን በዚህ አዲስ ቴክኖሎጂ ተጠቅሞ ንግግርን በድምፅ ከእንግሊዝኛ ወደ ስፓኒሽ በቀጥታ የሚቀይር ስራ ይፋ አድርጓል። የእኛ ግኝት ደግሞ ከጉግል ድራይቭ ቀጥሎ በተመሳሳይ መንገድ በሌላው ቋንቋ የተሰራ ሁለተኛው መተግበሪያ ነው። በሰማያዊ ቋንቋ የተሰራ ቀዳሚ መተግበሪያ ማሽን መሆኑም የተለየ አድርገዋል።
እንዲህ አይነቱ የትርጉም መተግበሪያ መለኪያ መስፈርት 50ና ከዚያ በላይ ነጥብ እንደሆነ ናኦድ ይጠቅሳል። በጉግል የተሞከረው ማሽን ለ1000 ሰዓታት በተደረገለት የማለማመድ ስራ 40/50 የሆነ ውጤት ሲሰጥ፣ እነሱ የሰሩትን ማሽን ግን ለ30 ሰዓታት ብቻ በማለማመድ እንደየአረፍተ ነገሩ መርዘምና ማጠር ከ28-30 በሆነ ውጤት የመተርጎም አቅም እንዳለው ለማረጋገጥ እንደቻሉ ገልጸዋል። በቀጣይም የተለያዩ ዳታዎችን በማዘጋጀትና ለተጨማሪ ሰዓታት በማለማመድ የተሻለ ውጤት እንደሚያስገኙ የአሁኑ ስራቸው ብርታት እንደሰጣቸውና ተስፋም እንዳሳደረባቸው የቴክኖሎጂው ባለቤቶች ያመለክታሉ። ከቴክኖሎጂው አዲስነት የተነሳ በፕሮጀክቱ ትግበራ ሂደት በቂ መረጃ ለማግኘት ብዙ እንደተቸገሩ ባለፈጠራዎቹ ያስታውሳሉ። በእንግሊዝኛና በትግርኛ ቋንቋዎች አስቀድሞ በድምጽ የተቀረጸ ዳታ ውስንነት፣ ደካማ የኢንተርኔት ትይዝና ተፈላጊው የቅመራ አቅም ያለው የዘመናዊ ኮምፒውተር እጥረት የሥራቸው ዋና ማነቆዎች እንደነበሩ ዘርዝረዋል። እነዚህም ተግዳሮቶች የመተግበሪያ ማሽኑን በተፈለገው ልክ ለማለማመድ ብርቱ ጫና ቢያሳድሩባቸውም የራሳቸውን ዳታ በድምጽና በጽሑፍ የማዘጋጀት ከባድ ፈተና ውስጥ አልፈው የቴክኖሎጂ ውጤታቸውን እውን ለማድረግ እንደበቁ ተናግረዋል። አሁን የኮምፒውተር መተግበሪያ ማሽኑ አንዴ ተሰርቷልና በልዩ ልዩ ቋንቋዎች የተዘጋጀ ዳታ በመስጠት ለትርጉም ስራ ማዋል እንደሚቻል የቴክኖሎጂው ባለቤቶች ይናገራሉ። በይቀጥላልም በሞባይል ሶፍትዌር መልክ በማዘጋጀት ለአጠቃቀም ቀላል እንዲሆንና ከትግርኛ በተጨማሪ ለሌሎችም ሴማዊ ቋንቋዎች የትርጉም ስራ እንዲያገለግል የማድረግ እቅድ እንዳላቸው የፈጠራ ባለቤቶቹ አመልክተዋል። ለአሜሪካ ድምጽ ራዲዮ ብርሃነ በርሀ አስመራ።
ብራንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ።
Chale selka kawanuddu uhata chibnu tagamdu gojum gojum alhono kalamum kalam alhono aschale qararu zonna
ከረ ቀደመ ትውቅ ባይኖራቸውም ግለሰቦች መኖሪያ ቤትን የሚጋሩበት አኗኗር ወይንም ሩምሜትስ በመራባያን ሀገራት ህዝቦች ዘንድ የተለመደ ነው። በኢትዮጵያ ይህንን ባህል ለማስተዋወቅ ከለተለት እየጨመረ የመጣውን የቤት ክራይ ዋጋም ለመመከት እንዲሁም ወጣቶችን አማራጭ መኖሪያ ስፍራዎችን በአብሮነት እንዲያስሱ ለማገዝ ያለ አገልግሎት ከሰሞኑ በስራ ላይ ውሏል። አብሮ ከተሰኙ አገልግሎት መስራቾች ጋር ያደረግነው ቆይታ በመቀጠል ይቀርባል።
ኢየሩሳሌም ክንፈባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመረቀ። ለባለፉት 3 አመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ውስጥ የሞባይል አፕሊኬሽኖችን እየሰራሁ እገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራው ነው።
ሁለታችንም በጣም ነው አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ በአጭሩ ንገሩኝ።
እኔ አይዲያ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት ሄዳ ነበር እና እዛ ስቴድ ማለም ቤተሰብ ምናምን ነገር አልነበረንም። ስለዚህ ብቻ ነበረች ቤት ምናምን ነገር እየፈለገች ነበር። እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ስለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮር አይዲያ አለ፣ እሷ ትቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። የት ሄጄ የምንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም አታስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ከጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይሄን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል አስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል፣ ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛውን የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስፒል አሁን ትንሽ እንደ ችግር የሚያነሱልን የሴኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው? አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ በተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ፣ ለምን ማስተዋቂያውን በዚያ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክራይ ተጋሪ መልእክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው አትሊስት አክቲቭ አፕዴት ስለሚደረግ ከሌሎቹ ተመሳሳይ ባይሆን አትሊስት ለቤት ኪራይ እና ለቤት ቲቪ ካለ ከሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አፕዴት ስላለ ጊዜው ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አፕዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
ሀሳባቸውን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው።
አሁን እናንተ የጀመራችሁት አውታር ይሄ መልኩ ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው ፕላትፎርም ላይ ተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለውን ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ ዓመት በፊት ቦታ ውስጥ ለነበርኩት በደረጋለሁ የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርቶ መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦር ላይክ ሰፖርት ቢኖር እንደዛ ቲንክ በጣም የሚጠቅመው ለስታርታፖች እሱ መሰለኝ። አይዲያ ሁሉም ሊኖረው ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ሆን ያለሁት። እንደነዚህ ኮሚቴዎች ግን ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንቶርን በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኡስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጅምራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም አመሰግናለሁ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ ዝግጅት ስንሻገር በአዲስ አበባ ከተማ ልዩ ልዩ ስፍራዎች የሚሰማው ከፍተኛ ድምፅ ነዋሪዎችን እንቅልፍ እየነሳ እንደሆነ ይነገራል። በዚህ ጉዳይ ከነዋሪዎችና የሕግ ባለሙያዎች ጋር የተወያየው አስመማዋይ ነው። ቀጣዩን ዘገባ አሰናድተዋል።
በአዲስ አበባ ከተማ ከሃይማኖት ተቋማት፣ የጭፈራና መዝናኛ ቤቶች፣ ተሽከርካሪዎች፣ ከንግድና የመኖሪያ አካባቢዎች፣ ከመንገድ ላይ የተለያዩ የንግድ ማስታወቂያዎች፣ ከግንባታ ስራዎችና ከተለያዩ ቦታዎች የሚለቀቁ ድምፆች የከተማዋን ነዋሪዎች እረፍት አልባ አድርጓቸዋል። የአሜሪካ ድምፅ ያነጋገራቸው የከተማዋ ነዋሪና የሕግ ባለሙያ ኪዳኔ መካሻ የድምፅ ብክለቱ የከተማይቱን ነዋሪዎች የዕለት ተዕለት እንቅስቃሴ መረበሽ መቀጠሉን ገልጸው በተለይ በመንገዶችና ከመዝናኛ ስፍራዎች የሚሰሙ ከፍተኛ ድምፆች የሰውን ልጅ ሰላም የሚያወኩ ናቸው ይላሉም።
ከማስታወቂያ ጋር፣ ከተለያዩ ቅስቀሳዎች ጋር፣ ከትራንስፖርት አጠቃቀም ጋር እንዲሁም ደግሞ ከስራዎች ጋር ለምሳሌ በመኖሪያ አካባቢ ከሚሰሩ ነገሮች እንደ ብየዳ የመሳሰሉት ነገሮች ከፍተኛ ድምፅ የሚያመነጩ እና መደበኛ ከሚባለው ድምፅ በላይ የሚረብሹ ወይም ሰላማዊ የመረጋጋት ሁኔታን የሚያውቁ ናቸው። ይህ እንግዲህ በጣም ሲዘወተር ሁላችንም በየመንገዱ ስንንቀሳቀስ በቀን በቀን የምናስተውለው ነገር ነው። አንዳንዴ እንዲያውም ቀጥታ ራሱ የሚናፈቅ ነገር እየሆነ ነው።
የድምፅ ብክለት የአየር ብክለትን የሚከተል በዓለም ሁለተኛው ግዙፍ የአካባቢ ብክለት ነው። ማህበረሰቡን ከእንዲህ ያሉ ብክለቶች እንዲጠብቅና እንዲቆጣጠር በሕግ ስልጣን የሰጠው ለአካባቢ ጥበቃ ባለስልጣን ነው። የአሜሪካ ድምፅ በዚህ ጉዳይ ያነጋገራቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ የድምፅ ብክለት በከተማዋ ከፍተኛ ስለመሆኑ ያረጋግጣሉ።
ዋናው ከአገልግሎት ሰጪና ከአምራች ተቋማት ነው ይሄ ድምፅ የሚመነጨው። አገልግሎት ሰጪ ስንል የሃይማኖት ተቋማትን ጨምሮ ነው። እነዚህ ባርና ሬስቶራንት፣ ግሮሰሪ፣ ጭፈራ ቤቶች፣ እንደ አዲስ አበባ ደግሞ ዝም ብሎ ሱቆች ጭምር ቡቲክ። በቀን ጊዜ ከፍተኛ የሆነ ሳይዙም በጣም ትልቅ፣ ድምፁም የሚያወጣውም ድምፅ በጣም ትልቅ የሆነ በር ላይ ያስቀምጡና ሱቆች ጭምር አስፈላጊነቱን ጭምር ሳያውቁ ከፍተኛ ድምፅ ያመነጫሉ ማለት ነው። እና በአዲስ አበባ ሁለንትናዊ የሆነ በሁሉም ቦታ በሁሉም ስራ ዘርፍ ውስጥ የሚገኝ የብክለት አይነት ድምፅ ነው ማለት ነው።
የሕግ ባለሙያው ኪዳኔ ነዋሪዎች ከድምፅ ብክለት መጠበቅ በኢትዮጵያ ሕገ መንግስት ጥበቃ የተደረገለት መብት መሆኑን ያስረዳሉ።
በሕገ መንግስታችን አንቀጽ 44 ላይ ጤናማና ንጹህ የሆነ አካባቢ የመኖር መብት ለሁላችንም ተጠብቋል። በአንቀጽ 92 ላይ ደግሞ መንግስት ጤናማና ንጹህ አካባቢ እንዲኖር የአቅሙ ጥረት የማድረግ ኃላፊነት ተጥሎበታል። እንግዲህ ቀደም ብሎም እዚህ ነገር ይታወቃል። በ1952 የወጣ ፍትሐብሔር ሕጋችን አንቀጽ 12/25 እና ተከታዮቹ ላይ የሌላ ማንኛውንም ነገር ይዞታችንን በምንገለገልበት ጊዜ የጎረቤቶችን ወይም የሌሎችን እንዳንረብሽ ወይም እንድናስብ ያስጠነቅቃል። ሌላው ደግሞ በ1995 የወጣ አዋጅ ቁጥር 300 የአካባቢ ብክለት ቁጥጥር አዋጅ አለ። ይሄ እንግዲህ አካባቢ በካይ ከሚባሉት ነገሮች መካከል እንግዲህ በአጠቃላይ የሚያስቀምጠው በማንኛውም መጠን ጥራቱን በመለወጥ ጥቅሙን የሚቀንስ የሚያገዋደን ወይም በሰው ጤና ወይም በሌሎች ሕያዋን ላይ ጉዳት ሊያደርሱ የሚችሉ ድምፅና ንዝረቶችን የሚያመነጩ ነገሮችንም እንደሚያካትት ይደነግጋል።
አቶ ለሜሳ በበኩላቸው ሕጎቹ ቢኖሩም የከተማ አስተዳደር ስሪት ወይም ማስተር ፕላን የተደበላለቀ በመሆኑ ህጉን ለማስከበር የሚደረገውን ጥረት አስቸጋሪ እንዳደረገው ይናገራሉ።
ህጉ ላይ ስታንዳርድ አለ። ስታንዳርዱ ደግሞ የሚለው አካባቢዎችን በሶስት ቦታ ከፍሎ ያስቀምጣል። አንደኛው የኢንዱስትሪ አካባቢ ይላል። የኢንዱስትሪ አካባቢ በቀን 75 ዴሲቤል በማታ 70 ዴሲቤል ነው የሚለው። ዴሲቤል ማለት የዩኒት ሆኖ የድምጽ መለኪያ መሳሪያውን ተጠቅመህ ስትለካ ከሰባ በላይ በማታ ከሆነ በክሏል ማለት ነው። ገበያ አካባቢ ደግሞ በቀን 65 በማታ 55 ይላል። ማታ ማለት ደግሞ ከምሽቱ 3 ሰዓት በኋላ ማለት ነው። ከዛ በላይ ሲሆን በክሏል ነው የሚባለው። የመኖሪያ አካባቢ ደግሞ ሲሆን በቀን 55 በማታ 45 ነው የሚለው ስታንዳርዱ ማለት ነው። እና አካባቢዎችን በሶስት ቦታ ከፍሎ ነው ያለው። የከተማው ማስተር ፕላን እንደ አዲስ አበባ ብዙ የሚታየው ሚክስድ ነው ሁሉ ነገር። አሁን እንደ ይሄ ሬሲደንሻል ነው፣ ጭራሽ ኢንዱስትሪ አይቋቋምም ወይ ደግሞ ገበያ አካባቢ ሊሆን አይችልም፣ ይሄ ደግሞ ኢንዱስትሪ አካባቢ ነው ሰው ሊኖርበት አይገባም ተብሎ በደንብ የተለየ ማስተር ፕላኑ ላይ ባለው መሰረት የተቋቋመ ነገር የለም ማለት ነው። ሁሉም ሁሉ ቦታ አለ። መኖሪያም ኢንዱስትሪ ውስጥ አለ፣ ኢንዱስትሪም መኖሪያ አካባቢ አለ። ከላይ ኮንዶሚኒየም ነው፣ ከስር ደግሞ ጭፈራ ቤት ነው ምናምን። ግራውንዱ ላይ ጭፈራ ቤት ይከፍታሉ። ከጎረቤት መጥተው ግሮሰሪ መኖሪያ ቤት ተከራይቶ ይከፍትብሃል። ባርና ሬስቶራንት ይላል፣ ከፍተኛ ድምፅ አለ። እንደዚህ ነው ያለው ነገር ማለት ነው። እና ኢቭን ቦታዎቹን በጣም የተቀላቀሉ አይነት ከተማ ነው ያለው። በጣም አስቸጋሪ ያደርጎታል። አሁን እኛ ምንድን ነው የምናደርገው? በነዋሪዎች ስታንዳርድ ነው የምንለካው። ኢንዱስትሪና መኖሪያ ቤት አንድ አካባቢ ካለ ወይንም እነዚህ ከፍተኛ ድምፅ የሚያመነጩ ማንኛዎቹም አንድ አካባቢ ሲሆኑ እና ነዋሪ በብዛት ካለ በ45ቱ ነው የሚነደው በማታ ማለት ነው።
የከተማ ነዋሪዎች በድምፅ ብክለቱ እየተማረሩ በመምጣታቸው የሚቀርቡ ቅሬታዎችም እየጨመሩ መምጣታቸውን ተናግረዋል።
የሚሰማውን ድምፅ እያሰሙን ከምሽቱ 9 ሰዓት ምናምን ሁሉ የሚደውሉ እኛን ሁሉ ከእንቅልፍ የሚቀሰቅሱ አቤቱታዎች አሉ ማለት ነው። እና ህብረተሰቡ በሰፊው ያቀርባል። በዚህ በድምፅ ብክለት የታሸጉ ግሮሰሪዎች፣ የታሸጉ ባርና ሬስቶራንት አሉ። ማስጠንቀቂያ እንጽፋለን። በግንዛቤም በማስጠንቀቂያም የማይመለሱት ደግሞ እናሽጋለን፣ በገንዘብም ጭምር እንቀጣለን። በተደጋጋሚ ደግሞ ችግሩን ሲያደርሱ አልማር ስሉ ደግሞ የንግድ ፍቃድ ስረዛ እንዲደረግ ለንግድ ቢሮ እናሳውቅና ንግድ ፍቃዳቸው በዛ ዘርፍ ስራ ላይ እንዲሰረዝ እገዳም እንጽፋለን ማለት ነው።
በከተማዋ የተለያዩ አካባቢዎች ባሉ መንገዶች ከፍተኛ ድምፅ በሚያወጡ የድምፅ ማጉያዎች የሚደረጉ ቅስቀሳዎች ሌላው ማህበረሰቡን እረፍት ነስቷል የሚሉት የህግ ባለሙያው ኪዳኔ፣ ይህም የማስታወቂያ ህጉን ጨምሮ የህግ ክልክላዎች የተደረገበት ቢሆንም የሚመለከተው ተቋም ህግ ማስከበር እንዳልቻለ ጠቅሰው ይወቅሳሉ።
የተለያዩ አካባቢ ክፍለ ከተሞች፣ ወረዳ የመሳሰሉት አንዳንዴ ያጋጥማል። ደግሞ የንግድ ተቋማትን በየመንገዱ ወይም በየአሁን ሞሎች አካባቢ ምናምን በከፍተኛ ድምፅ የአካባቢ የሚንቀሳቀሰውን ሰው ምርቶቻቸውን ሲያስተዋውቁ አገልግሎታቸውን ሲገልጹ ይሰማለን። የትራንስፖርት ተሽከርካሪዎችም እንደዚሁ አላስፈላጊ የሆነ ስናት በመንሳት የሃይማኖት ተቋማትን ፉክክር በሚመስል መልኩ አንዳንዴ ከቅጥር ግቢያቸው ወይም ከአካባቢው ድረስ ይዘሉ። ያው የአምልኮ ስርዓት ነው። በእርግጥ ግን ሁሉም ሰው ወይም በዛ ሁኔታ ውስጥ ያ ነገር ይመለከተዋል ማለት አይደለም።
ይህንን ቅሬታ ያነሳንላቸው የአዲስ አበባ አካባቢ ጥበቃ ባለስልጣን የአካባቢ ህግ ተገባሪነት ዳይሬክተር አቶ ለሜሳ ጉደታ ተከታዩ ምላሽ ሰጥተዋል።
የእኛ ቢሮ በምንም አይነት ሁኔታ መንገድ ላይ ማስታወቂያ ለመስራት ለትምህርት ቤትም ጉዳይ ለምንም ጉዳይ ምንም ለተቀደሰም ለሌላም መሳብ ፍቃድ አይሰጥም ማለት ነው። ከፍተኛ ድምፅ እየወጣ ከተማውን እየረበሸ ስለሆነ እኛ ፍቃድ አንሰጥም፣ ደብዳቤ አንሰጣቸውም። ስለዚህ ምንድን ነው የሚያደርጉ? ዝም ብሎ በጉልበት መኪና ላይ መንታርቦ እየጫኑ ከተማ ውስጥ እየተንጫጩ የተለያየ ድርጅታቸውን ማስታወቅ የሚሞክሩ አሉ፣ ልመናዎች አሉ፣ ሃይማኖት ተቋማትን ጨምሮ እና ለተለያየ ጉዳይ በቀን ጊዜ ከተማ ውስጥ እየተዟዟሩ የሚረብሹ አሉ። ያንን ደንቦች እንዲያስቆሙ ነው የምናደርገው፣ ይህንን ጉዳይ እንዲቆጣጠሩ። እኛ ግን ፍቃድ እንደማንሰጣቸው እና በዚህ ጉዳይ ፍቃድ እንደማይሰጥ በስፔሻል ኬዝ እጅግ በጣም አስፈላጊ ሆኖ ለሀገር የሚጠቅም ነገር ወይንም በመንግስት ከፈለገ በጣም ለሀገሪቱ ጠቃሚ ከሆነ ነው የሚለው ህጉ ራሱ።
በነዋሪዎች ቅሬታ በብዛት ከሚቀርብባቸው ተቋማት መካከል የሃይማኖት ተቋማት እንደሚገኙበት የሚናገሩት ኃላፊው አቶ ለሜሳ ተቋማቸው ከሃይማኖት አባቶች ጋር በጉዳዩ ዙሪያ እየተወያየ እንደሚገኝ ገልጸው ህጋዊ እርምጃ ግን መውሰድ እንዳልጀመረም አስታውቀዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ቆይቻለሁ። በቅንብሩ አብሮኝ የቆየው ደግሞ ንጉሡ ታምሬ ነው። መልካም ምሽት።